እንደምን ሰነበታችሁ ውድ አድማጮቻችን። አሁን የክርስቲያናዊ ህይወት መርሃ ግብር የሚቀርብበት ሰዓት ላይ ነን። ባለፈው ሳምንት ስለ ንስሐ ምንነትና ለምን ንስሐ መግባት እንደሚያስፈልገን የሚያስረዳ ዝግጅት ማቅረባችን የሚታወስ ነው። ዛሬ ደግሞ ንስሐ የምንገባው እንዴት እንደሆነ እንነጋገራለን። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትሆኑ በአክብሮት እንጋብዛለን። ንስሐ ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንዱ ነው። ለመዳን አስፈላጊ ከሆኑት ከምስጢረ ሜሮን፣ ከምስጢረ ጥምቀትና ከምስጢረ ቁርባንም ጋር ይመደባል። አሁን ንስሐ ለመዳን አስፈላጊ ነው። ሰው በንስሐ ካልታጠበ ከነ ኃጢአቱ ይሞታልና ድህነት የለውም። ይህንንም ጌታችን ኢየሱስ ክርስቶስ ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ ሲል ነግሮናል። የሉቃስ ወንጌል ምዕራፍ 13 ቁጥር 5። ጠቢቡ ሰሎሞንም ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምህረትን ያገኛል ሲል የገለጸው ይህንኑ የሚያመለክት ነው። መጽሐፈ ምሳሌ ምዕራፍ 28 ቁጥር 5። ንስሐ ጸጸትን፣ ለቅሶን፣ መናዘዝንና ኃጢአትን የመተው ውሳኔን ያጠቃልላል። በእምነት ውስጥ እያለን በኃጢአት ብንወድቅ፣ ኃጢአታችንን በመቃወም በውጊያ ውስጥ ሆነን ብንሰነካከል እንደገና እንደ አዲስ እንድንታደስ እንድንነጻና ኃጢአታችን ታጥቦ እንዲወገድ እግዚአብሔር ንስሐን አዘጋጀልን። ለዚህም ነው እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል ተብሎ የተጻፈው የሐዋርያት ሥራ ምዕራፍ 17 ቁጥር 30። እግዚአብሔርም ኃጢአትን እንጂ ኃጢአተኞችን አይጠላምና ፈቃዱ ከኃጢአት ተመልሰን ንስሐ ገብተን የመንግሥቱ ወራሾች እንድንሆን ነው። የፍቅር አምላክ ነውና የሟቹን ሞት አልፈቅድምና ተመለሱና በሕይወት ኑሩ ብሎናል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32። ሐዋርያው ቅዱስ ጴጥሮስም እግዚአብሔር ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ያለውም ይህንኑ ያስረዳል። ሐዋርያው ቅዱስ ጳውሎስም ራሳቸውን ለእርግማን የሰጡና ንስሐ ባለመግባታቸው የእግዚአብሔርን ቁጣ የሚጠብቁትን የሮሜ ክርስቲያኖችን እንዲህ ብሎ ጽፎላቸዋል። ወይስ በቸርነቱ ብዛት በመታገሱ ለአንተም እሺ በማለቱ እግዚአብሔርን አላዋቂ ልታደርገው ታስባለህን? የእግዚአብሔርስ ቸርነቱ አንተን ወደ ንስሐ እንዲመልስህ አታውቅምን? ነገር ግን ልቡናህን እንደ ማጽናትህ ንስሐም እንደ አለመግባትህ መጠን የእግዚአብሔር እውነተኛ ፍርድ በሚገለጥበት ቀን መቅሰፍትህን ለራስህ ታከማቻለህ። እርሱ በእውነተኛ ፍርድ ለሁሉም እንደ ሥራው ይከፍለዋልና። ሮሜ ምዕራፍ 2 ከቁጥር 4 እስከ 6። እነዚህ ሁሉ የመጽሐፍ ቅዱስ ምስክሮች ንስሐ ለመዳን የሚያስፈልገን ስለመሆኑ በግልጽ ያስረዳሉ። ንስሐ የሚገባ ከጥፋት ሲተርፍ፣ ንስሐ የማይገባ ግን እንደሚቀጣ ይነግሩናል። ታዲያ ይህን ምስጢር የምንፈጽመው እንዴት ነው? በመጀመሪያ ደረጃ ከራሳችን ጋር መሆን፣ ራሳችንን በጥልቀት መመርመር ይገባናል። በምን ሁኔታ ላይ እንዳለን መረዳት ይገባናል። ሰው ዝም ብሎ አልተፈጠረም፣ መነሻና መድረሻ አሉት። ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች እንዲህ ብሏቸዋል፣ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። ዓለም ሳይፈጠር በፊቱ ቅዱሳን ንጹሃንና ያለ ነውር በፍቅር ያደርገን ዘንድ ለእርሱ መረጠን። በኢየሱስ ክርስቶስም እንደ ውድ ፈቃዱ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በሚወደው ልጁ የሰጠን የጸጋው ክብር ይመሰገን ዘንድ በእርሱም እንደ ቸርነቱ ብዛት በደሙ ድህነትን አገኘን፣ ኃጢአታችንም ተሰረየልን። ይኸውም በፍጹም ጥበብና ምክር ለእኛ አብዝቶ ያደረገው ነው። ኤፌሶን ምዕራፍ 1 ከቁጥር 3 እስከ 8። ውድ አድማጮቻችን፣ እስኪ ከራሳችን ጋር እንሆንና ሕይወታችንን እንመርምረው። ሐዋርያው ቅዱስ ጳውሎስ እንደነገረን አምላካችን እግዚአብሔር በመንፈሳዊ በረከት ሁሉ ባርኮናል አክብሮናልም። እኛስ በተዘጋጀልን የበረከትና የክብር ቦታ ላይ እንገኝ ይሆን? ወይስ ቅዱስ ዳዊት እንዳለው ክብራችንን ሳናውቅ እንደሚጠፉ እንስሶች መስለን ይሆን? ኑሯችን በቅድስና በንጽህና ያለ ነውርና በፍቅር ነው ወይስ በኃጢአት ተዳድፈናል? ልጆች ልንሆን አስቀድሞ ለወሰነን ለፍቅር አባታችን ለእግዚአብሔር እንደ ልጆቹ ፈቃዱን እያደረግን እየኖርን ነው? ሐዋርያው ቅዱስ ያዕቆብ በእግዚአብሔር አብ ዘንድ ንጹህ የሆነ ነውርም የሌለበት አምልኮ በዓለም ከሚገኝ ርኩሰት ሰውነትን መጠበቅ ነው ብሎ አስተምሮናል። ያዕቆብ ምዕራፍ 1 ቁጥር 27። እስኪ በከበረ ደሙ የተዋጀ የተቀደሰ የመንፈስ ቅዱስን ማደሪያ የሆነ ሰውነታችንን እስከዚህ ሰዓት ድረስ በዓለም ከሚገኝ ርኩሰት ጠብቀን አቆይተናል? ኃጢአትን ባለማድረግስ የእግዚአብሔርን መንፈስ ያላሳዘንን ስንቶቻችን ነን? እንግዲህ ከልቡና ድንዛዜ ወጥተን ራሳችንን እንድናይ ነው መጽሐፍ ከወዴት እንደወደቅህ አስብ የሚለን። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድስ እንኳ አያስፈልገኝም እያልን እንደ ጸሐፍት ፈሪሳውያን በባዶ ራሳችንን ከማጽደቅ ጎስቋላና ምስኪን ድሃም እውርም የተራቆትን መሆናችንን እንድናውቅ ይነግረናል። ስለዚህም ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቆትነት ሀፍረት እንዳይገለጥ ነጭ ልብስን እንድታይም አይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እነግርሃለሁ። እንግዲህ ቅና ንስሐም ግባ እያለም ያነቃናል። የዮሐንስ ራእይ ምዕራፍ 2 ቁጥር 5 ምዕራፍ 3 ከቁጥር 17 እስከ 19። ራሳችንን መርምረን ወደ ልቡናችን ተመልሰን የወደቅንበትን ከተገነዘብን እንደ ቅዱስ ዳዊት ኃጢአቴን ነገርሁ በደሌንም አልሸሸግሁም፣ ስለ ኃጢአቴ ወደ እግዚአብሔር ራሴን እከሳለሁ አልሁ፣ አንተም የልቤን ኃጢአት ተውልኝ ለማለት አይቸግረንም። መዝሙረ ዳዊት ምዕራፍ 31 ቁጥር 5። የጠፋው ልጅ በአባቱ ቤት ያለውን መልካም ነገር ሁሉ አስቦ በአባት የተመሰለውን እግዚአብሔርን በሰማይ መላእክትና በምድራውያን ሰዎች ፊት በድያለሁ ለማለት የቻለው ወደ ልቡ ተመልሶ ስለነበር ነው። እኛም እስኪ ወደ ልባችን እንመለስና የምር ሕይወታችንን እንመርምረው። አምላካችን እግዚአብሔርም እንዲህ ብሎናል፣ በፍጹም ልባችሁ በጾም በልቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር መሐሪና ይቅር ባይ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። ትንቢተ ኢዩኤል ምዕራፍ 2 ከቁጥር 12 እስከ 13። ራሳችንን መርምረን የምንጀምረው ንስሐ አፍአዊ ወይም ውጫዊ ሳይሆን ውስጣዊና እውነተኛ፣ ጊዜያዊ ሳይሆን ዘላቂ ነው። ንስሐ ካህን ዘንድ ቀርበው የኃጢአት ዝርዝር የሚናገሩበት ብቻ አይደለም። በትርጓሜውም እንዳየነው ንስሐ ከራስ ጋር መሆንን፣ ስላሳለፉት የኃጢአት ሕይወት በእውነት መጸጸትን፣ ማልቀስና ለመተው መወሰንንም የሚያጠቃልል ነው። ዝግጅታችን በዚህ አላበቃም። በተመሳሳይ ርዕስ ሳምንት እንገናኛለን። አምላከ ቅዱሳን እግዚአብሔር ወደ ልቡናችን እንድንመለስ ይርዳን። አሜን።
Let's go.